nagatti bula amma saganta afaan amaaraatu itti fufu.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መስከረም 3 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ደቡብ ወሎ ዞን ወረባቦ ወረዳ ውስጥ በቆዩባቸው ቀናት ሰላማዊ ሰዎችን በወል ገድለዋል ሲሉ የአካባቢው ባለስልጣናት ተናግረዋል። ህወሓት እንዲያሉ እንጀላዎችን አይቀበልም። በህወሓትና በፌደራል መንግስት ወገኖች ከፍተኛ የሰብአዊ መብቶች ጥሰቶች እየተፈጸሙ እንደሚገኝ የተባበሩት መንግስታት ድርጅት ገለጸ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብራችን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምጽ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በዋሽንግተን ዲሲ ከሚገኙ የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባዎችን ካደረሱን ዘጋቢዎች ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በ@voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። በህወሓትም በፌደራል መንግስት ወገኖችም ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ የተባበሩት መንግስታት ገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ችግሩ በወታደራዊ አማራጭ እንደማይፈታ ሁለቱም ወገኖች እስካሁን የተረዱት አይመስለኝም ብለዋል። የኢትዮጵያ መረጋጋትና አንድነት ለአካባቢው መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉት ጉተሬዝ ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ሲሉም ተናግረዋል። ኢሰመኮ ቅዳሜ ዕለት ባወጣው መግለጫ በትግራይ ክልል ያለው የሰብአዊ ሁኔታ አሳሳቢ እንደሆነ መቀጠሉን አስታውቋል። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሐሳብ ዙሪያ ከህወሓትም ይሁን ከፌደራል መንግስት እስካሁን የተሰጠ ምላሽ የለም። አድማጮች፣ ዝርዝሩ በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። የኒጀር አዋሳኝ በሆኑ የማሊና ቡርኪና ፋሶ ድንበር አካባቢ ቁጥራቸው እጅግ የበዛ ህጻናት እየተገደሉ ወይም ለውትድርና እየተመለመሉ መሆኑን አምነስቲ ኢንተርናሽናል ዛሬ ባወጣው ጥናታዊ ሪፖርት አስታወቀ። ሪፖርቱ ቴላቤሪ በተባለው የኒጀር ግዛት ጠቅላላ ትውልድ እንዳለ በሞትና በጥፋት የተከበበ ነው ብሏል። አምነስቲ በዚህ በ2021 ዓ.ም ተመረጥ ብቻ 60 ህጻናት መገደላቸውን ባለ 51 ገጽ በሆነው ሪፖርቱ አመልክቷል። ካለፈው ዓመት ወዲህ በተካሄዱ ግጭቶች ብቻ 544 ሰላማዊ ሰዎች መገደላቸውንም አስታውቋል። የአምነስቲ የቀውስ ምላሽ ምክትል ዲሬክተር ማት ዌልስም ታጣቂ ቡድኖች ትምህርት ቤቶችና የመጠባበቂያ ክምችት ስፍራዎችን በተከታታይ እያጠቁ ህጻናትን ለምልመላ ኢላማ እያደረጉ ነው ብለዋል። አምነስቲ ለዚህ ተጠያቂ ያደረጋቸው በአካባቢው የሚንቀሳቀሱትን የትልቁን ሳሃራ አይሲስና እንዲሁም ከአልኬዳ ጋር ግንኙነት አላቸው የተባሉትን ጃማት ነርሳት አልኢስላም ወልሙስሊም የተባሉትን ድርጅቶች ነው። በጊኒ የረጅም ጊዜ ተቃዋሚ መሪ የሆኑት ሴሉ ዳላን ዲያሎ በቅርቡ በፕሬዝደንት አልፋ ኮንዴ ላይ የተደረገውን መፈንቅለ መንግስት የሚደግፉ መሆናቸውን ያስታወቁ ሲሆን፣ ይሁን እንጂ የወታደራዊ ጁንታ መሪዎች የሽግግር መንግስት በማቋቋም የሚቀጥለው ምርጫ የሚደረግበትን ቀን በአስቸኳይ እንዲያሳውቁ አሳስበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሰኞ በዩናይትድ ስቴትስ ምክር ቤት ፊት ቀርበው በአሜሪካ ታሪክ ውስጥ ረጅም ጊዜ በቆየውና 2 አስርት ዓመታትን ባስቆጠረው በአፍጋኒስታኑ ጦርነት የዩናይትድ ስቴትስን ወታደሮች በተረባበሸ ሁኔታ ከሀገር መልቀቅን አስመልክቶ ምስክርነታቸውን ይሰጣሉ። ይህን በተመለከተ የኬንብሪድ ሚየርን ዘገባ ኤደን ገረመው ታቀርባለች።
ተቃዋሚ የሪፐብሊካን ሕግ አውጪዎችና እንዲሁም አንዳንድ የጆ ባይደን የስራ ባልደረባ የሆኑ ዴሞክራቶች አሜሪካውያን ዜጎችን እንዲሁም በጦርነቱ የዩናይትድ ስቴትስ ወታደሮችን በትርጉምና በምክር ሲያግዙ የነበሩ አፍጋኒስታውያንን ከሀገር ለማስወጣት በተደረገው ጥረት ጆ ባይደን ያደረጉት አፈጻጸምን በተመለከተ ትችት አቅርበዋል። ብሊንከን ዛሬ በሀገሪቱ በውጭ ጉዳይ ኮሚቴ ፊት፣ ነገ ደግሞ በውጭ ጉዳይ ግንኙነት የሴኔት ኮሚቴ ፊት ቀርበው ቃላቸውን ይሰጣሉ። በዩናይትድ ስቴትስ የተደረጉ ብሔራዊ የድምጽ ማሰባሰቦች ባይደን ዘላለማዊ ጦርነት ብለው የጠሩትን የአፍጋኒስታኑን ጦርነት በማስቆማቸው ሰፊ የሆነ ድጋፍ ያስገኛላቸው ሲሆን፣ ነገር ግን የተፈጸመውን አወጣጥ ብዙዎቹ አይደግፉትም። የዩናይትድ ስቴትስ ዋና ዲፕሎማት የሆኑት ብሊንከን ታዲያ ባለፈው ዓመት ሚያዝያ ወር ላይ ፕሬዝዳንት ጆ ባይደን ከሳቸው የቀደሙት ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦሯን ከአፍጋኒስታን እንደምታስወጣ የገቡትን ቃል እንደሚያከብሩ ሐሳባቸውን ካስታወቁ በኋላ ዩናይትድ ስቴትስ ወዲያውኑ ለምን ወታደሮቿን አላስወጣችም የሚለውንና ሌሎች ጠንካራ ጥያቄዎችንም እንደሚጋፈጡ ይጠበቃል። የሕግ አውጪዎቹ በተጨማሪም በዚህ ፍጥነት የአፍጋኒስታን መንግስት ወድቆ ሀገሪቱ በታሊባን እጅ እንደምትገባና ፕሬዝዳንት አሽራፍ ጋኒም በተባበሩት አረብ ኤምሬትስ ድንገተኛ ጥገኝነትን እንደሚጠይቁ የሀገሪቱ የደህንነት ስብስብ ይህንን ባለመተንበዩም ኮንነዋል። ሪፐብሊካኖቹ ጥያቄዎቻቸውን በጦርነቱ የመጨረሻ ሳምንታትና ቀናት ላይ የታየውን የፕሬዝዳንት ጆ ባይደን አፈጻጸም ላይ እንደሚያተኩሩ ያስታወቁ ሲሆን፣ በአንጻሩ ዴሞክራቶቹ ደግሞ ዩናይትድ ስቴትስ በአፍጋኒስታን ጦርነት ውስጥ ከገባችባቸው ጊዜ ጀምሮ ሀገሪቱን ያስተዳደሩትን አራት መሪዎች ማለትም ሁለቱን ሪፐብሊካን መሪዎች ጆርጅ ደብሊው ቡሽና ፕሬዝዳንት ዶናልድ ትራምፕን እንዲሁም ዴሞክራቶቹን ባራክ ኦባማና ጆ ባይደን የተደረጉ አጠቃላይ ጥረቶችን እንቃኛለን ብለዋል። ለኬን ብሬድሚየር ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በሳውዲ አረቢያ የእርዳታ አገልግሎት ሰራተኛ በነበረው አብዱራህማን አልሳድሃን ላይ ተፈጽሟል የተባለው የማሰቃየት ተግባር በእጅጉ ያሳሰባቸው መሆኑን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ትናንት እሁድ በትዊተር ገጻቸው ባስተላለፉት መልእክት አስታወቁ። ፕሎሲ በመልእክታቸው የይግባኝ ችሎቱን ሂደትም ሆነ የሳውዲ አረቢያን የሰብአዊ መብት ጥሰቶችን ምክር ቤቱ በቅርበት ይከታተላል ብለዋል። አብዱራህማን እንደ አውሮፓ አቆጣጠር መጋቢት 2018 በሳውዲ ባለስልጣናት ትዕዛዝ የታሰረ ሲሆን 20 ዓመታት እስራትና የ20 ዓመታት የጉዞ ማዕቀብ የተፈረደበት መሆኑን እንደ አውሮፓ አቆጣጠር ሚያዝያ 6 የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። መቀመጫውን በጄኔቭ ያደረገና መና የተባለው የሰብአዊ መብት ተሟጋች ቡድን ባለፈው ሚያዝያ ባወጣው መግለጫ አልሳድሃን የተከሰሰው ሁለት ምጸታዊ ይዘት ያላቸውን የትዊተር አካውንት ይመራል፣ አይሲስ የተባለውን የሽብርተኞች ቡድን ይደግፋል፣ የሚያስተላልፋቸው መልእክቶች የህዝብና ሃይማኖታዊ ስርዓትና እሴቶችን የሚቃወሙ ናቸው የሚል ነው። አልሳድሃን ግርፋትና በኤሌክትሪክ ንዝረት ማሰቃየት የተካሄደበት በድብደባም ስብራት የደረሰበት መሆኑም ተመልክቷል። በልዑል መሐመድ ቢን አልሳማን የምትመራው ሳውዲ አረቢያ በበርካታ የሰብአዊ መብት ጥሰቶች የምትጠቀስ አገር መሆኗ በዘገባው ተጠቅሷል። ለወራት መሞታቸው ሲነገር የቆየው የአልቃይዳ መሪ አይማን አልዛዋሪ የመስከረም 11ዱ ጥቃት 20ኛ ዓመቱን እየተከበረ ባለበት ወቅት በአዲስ ቪዲዮ ታይተዋል። ሳይት የተሰኘው የጂሃዲስቶችን ድረገጽ የሚቆጣጠረው የአሜሪካ የደህንነት ቡድን እንዳስታወቀው ቪዲዮው የተለቀቀው ቅዳሜ ዕለት ሲሆን፣ በቪዲዮው ላይ አልዛዋሪ ኢየሩሳሌም መቼም የአይሁዳውያን መኖሪያ አትሆንም ሲሉ ተሰምተዋል። አልቃይዳ በጥር ወር ላይ የፈጸመውን ሶሪያ ውስጥ የሚገኙ የራሽያ ወታደሮችን ኢላማ ያደረገውን ጥቃትና ሌሎች ጥቃቶችንም አልዛዋሪ አድንቀዋል። አልዛዋሪ በመልእክታቸው ከ20 ዓመታት በኋላ የዩናይትድ ስቴትስን ወታደሮች ከአፍጋኒስታን መውጣት መጥቀሳቸውን ሳይት አስታውቋል። ሆኖም አፍጋኒስታንን የመልቀቁን ሂደት ከታሊባን ጋር ስምምነት ላይ የተደረሰው ባለፈው ዓመት የካቲት ላይ እንደመሆኑ ቪዲዮው አዲስ የተቀዳ ለመሆኑ አያመለክትም ሲል ሳይት ጨምሮ ገልጿል። አልዛዋሪ ስለ ታሊባን አፍጋኒስታንን ዋና ከተማ ካቡልን ዳግመኛ ስለመቆጣጠራቸው ምንም አለመናገራቸውንም ሳይት አስታውቋል። አልዛዋሪ እንደ አውሮፓ አቆጣጠር በ2020 መጨረሻ አካባቢ በህመም ምክንያት መሞታቸው ሲነገር ከቆየ በኋላ እስከ ቅዳሜ ዕለት ድረስ በህይወት ስለመኖራቸው የሚገልጽ ምንም አይነት ቪዲዮም ሆነ ማስረጃ ሳይታይም ቆይቷል። የአልዛዋሪ ንግግር 61 ደቂቃ ከ37 ሰከንድ የሚፈጅ ሲሆን አልሻባብ ሚዲያ ፋውንዴሽን በተሰኘው ቡድን የተለቀቀ መሆኑን ተገልጿል። ባለፉት ቅርብ ሳምንታት በተመሳሳይ ማዕበል የተመታችውን የደቡብ ምስራቅ ዩናይትድ ስቴትስዋን የሉዚያና ክፍለ ግዛት እንዲሁም ሌላውን የዩናይትድ ስቴትስ የባህር ዳርቻ አዋሳኝ ክፍለ ግዛት ቴክሳስን ጨምሮ ሄሪከን ኒኮላስ የሚል ስያሜ የተሰጠውና የጎርፍ መጥለቅለቅ እንዳያስከትል ስጋት ያሳደረ ከባድ ዝናም የቀላቀለ አደገኛ አውሎ ንፋስ ወደ አካባቢዎቹ እየገሰገሰ መሆኑን የአየር ትንበያ መረጃዎች አመለከቱ። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ማያሚ የሚገኘው የብሔራዊ አየር ትንበያ ማዕከል ባለሙያዎች እንዳስረዱት ኃይሉን ይበልጥ እያጠናከረ ያለው ሄሪኬን ኒኮላስ በሰዓት እስከ 95 ኪሎ ሜትሮች በሚደርስ ከፍተኛ ፍጥነት በመገስገስ ላይ ነው። ዛሬ ከቀትር በኋላ ከሰሜን ወደ ሰሜን ምዕራብ አቅጣጫ 22 ኪሎ ሜትሮች በሰዓት እየቀዘፈ ከደቡብ ቴክሳስ የባህር ዳርቻዎች እንደሚቃረብና ከዚያም ማምሻውን አንስቶ ደቡብና ማዕከላዊ የቴክሳስ ባህር ዳርቻ አካባቢዎችን እንደሚያዳርስ ተገምቷል። ከቴክሳስ የወደብ ከተማ አራንሳስ አንስቶ እስከ ባሃማስ ደሴቷ ፍሪፖርት ከተማ ድረስ ጥንቃቄ የሚጠይቁ ማስጠንቀቂያዎች ተሰጥተዋል። ሳይቋረጥ የሚወርደው ከባድ ዝናም ድንገተኛ የጎርፍ መጥለቅለቅ ሊያስከትል እንደሚችል በመገመቱም እንዲሁም የውሃ ማውረጃ ቱቦ ማስተላለፍ ከሚችለው በላይ በመፍሰስ የሚከሰት የጎርፍ አይነት ሊያመጣ ስለሚችል አብዛኛው የግዛቲቱ የባህር አካባቢዎች ማስጠንቀቂያ ይመለከታቸዋል። አጠቃላይ መጠኑ እስከ 25 ሴንቲሜትር የሚደርስ ዝናም በቴክሳስና በደቡብ ምዕራብ ሉዊዚያና ሊወርድ እንደሚችል ሲጠበቅ፣ በተጨማሪም ከእሁድ ማታ አንስቶ እስከ ሳምንቱ አጋማሽ ባለው ጊዜ አልፎ አልፎ ጠቅላላ መጠኑ እስከ 50 ሴንቲሜትር የሚደርስ ኃይለኛ ዝናብ በቴክሳስ የባህር ዳርቻ አካባቢዎች ሊዘገብ እንደሚችልም ተተንብዮአል። የቴክሳሱ አገረ ገዢ ግሬግ አቦት ግዛታቸው አደገኛው ዝናብ አዘል አውሎ ንፋስ ሊያስከትል የሚችለውን አደጋ ለመቋቋም አስፈላጊ የቁሳቁሶችና የሰው ኃይል እንዲሁም የነፍስ አድን ቡድኖችን በሂውስተንና በባህር የሰላጤው አካባቢዎች አዘጋጅተው በመጠባበቅ ላይ መሆናቸውን ተናግረዋል። በቪዲዮ አማካኝነት ባስተላለፉትም በዚህ መልእክታቸው ስጋታቸውን የገለጡት አገረ ገዢ አቦት ነዋሪዎች የአየር ሁኔታ ማስጠንቀቂያዎችን በንቃት እንዲከታተሉ ሲሉ አሳስበዋል። የሉዊዚያናው አገረ ገዢ ጃን ቤል ኤድዋርድስ በበኩላቸው ከቀደመው ሄሪኬን አይዳ የሚል መጠሪያ ተሰጥቶት ከነበረው አደገኛ ዝናብ ማዘል አውሎ ንፋስና ባለፈው ዓመት በተመሳሳይ ደርሳ ከፍተኛ የጎርፍ አደጋ ካስከተለችው ሄሪኬን ሎራ ገና በማገገም ላይ በምትገኘው ግዛታቸው የአሁኑ ሄሪኬን ኒኮላስ ወደ አካባቢው ከመድረሱ አስቀድመው ነው የአስቸኳይ ጊዜ አዋጅ ያወጁት።
በደቡብ አፍሪካ በሶስተኛው ዙር የኮቪድ-19 ወረርሽኝ ወቅት ለቫይረሱ የተጋለጡ ሰዎች ቁጥር መቀነሱን የሚያመለክቱ ዘገባዎች በመውጣታቸው ደቡብ አፍሪካ በኮቪድ-19 ላይ የጣለችውን ገደብ እንደምታላላ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ አስታውቀዋል። የምሽቱ ዜና ይሄው ነበር። ጤና ይስጥልን።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የሰኞ መስከረም 3 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርባ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ቡድን ደቡብ ወሎ ዞን ወረባቦ ወረዳ ውስጥ በቆዩባቸው ቀናት ሰላማዊ ሰዎችን በወል ገድለዋል ሲሉ የአካባቢው ባለስልጣናት ተናግረዋል። በሌላ በኩል የህወሓት ቃል አቀባይ ታጣቂዎቹ በሚወነጀሉበት በዚህ ክስ ወዲያውኑ ማስተባበያ ባይሰጡም ከዚህ ቀደም በተመሳሳይ ሰላማዊ ሰዎችን በመግደል የሚቀርብባቸውን ውንጀላ በተመለከተ ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን ሲሉ የድርጅቱ ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ መግለጻቸው ይታወሳል። በሌላ በኩል ደሴ የሚገኘው ዘጋቢያችን መስፍን አራጌ በጸጥታ ችግር ምክንያት ወደ አካባቢው መጠጋትና በስልክና የኢንተርኔት ችግር ምክንያት ተጨማሪ መረጃዎችን ማግኘት እንዳልቻለ ጠቅሶ የቤተሰቦቻቸው አባላት እንደተገደሉባቸው የገለጹ በስፍራው ለተገኙ የሀገር ውስጥ ጋዜጠኞች የሰጡትን የድምጽ አስተያየት ታማኝ ከሆኑ ምንጮቹ እንዳገኘው ከጠቆመው በምስል የተደገፈ መረጃ ጋር አካቶ ተከታዩን ዘገባ አሰናድቷል።
መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል በደቡብ ወሎ ዞን ወረባቦ አካባቢዎች ከነሐሴ 24 ማምሻ እስከ ነሐሴ መጨረሻ ባሉት ጊዜያት ውስጥ ወታደራዊ ጥቃት መሰንዘሩን የአካባቢው ነዋሪዎች በስፍራው ለተገኙ መገናኛ ብዙሃን ባለሙያዎች ተናግረዋል። በዚህም አስከፊ ሰብአዊ ጉዳት መድረሱን ነው የገለጹት። አንዱ 018 ቀበሌ ነው። በቀበሌው የገላና ጎጥ ነዋሪው አጦይባ መሐመድ ሰርጎ በመግባት አካባቢውን ተቆጣጥሮት የነበረው የህወሓት ኃይል የ22 ዓመት የትዳር አጋራቸው እንደገደለባቸው አመልክተዋል።
ገበሬ ነው፣ አረም ነው የሄደው፣ ልጆቹን ይዞ በሮቹን ይዞ ከብት አሰረበት፣ አሯሩጠው ደፍተው ነው ከገደሉት። ሄደው ያው ጨርቁን እንጂ ሌላ ያለ ጨርቅ ነው ያገኙት። ሌላ ያለ ወንድሞቹ በዛ ቢሄዱ በዚህ ቢሄዱ አድሏቸው። ሶስት ወንድ ልጅ፣ አንድ ሴት ልጅ አለው። አንድ እስር ቤት ነው ጅዲያ፣ አንዱ ከብት ነርቷል። ሁለቱ ይሄውላቸው እንዲሁ ቀረው። መራሩ ገበሬ ተግብርናው በቀል ሌላ አያውቅም፣ ሌላ ነገር አያውቅም። ለነገር የሚያውቀው ነገር የለም።
የእድሜ ባለጸጋ እናቴ ተገድላ ለአውሬ ተዳርጋለች የሚሉት ደግሞ የዚሁ ቀበሌ ነዋሪ አይሻ ሰይድ ናቸው።
እዚህ ጎራው ላይ ነበር። እዚህ የሚታይ ጎራ ላይ በጣም ተኩስ አበዙብን። እኛ ሸምጠን አለፍን። እናቴ ግን ትልቅ ሰው ነበረች እና እኛ ህፃን ልጅ ይዘናል ወደ ጎርባ ገባን። እሷ ተኋላ ቀረችብን። ከዛን ሰዓት በጣም አፍነውን ነበር እና እኛ እየተጨናነቅን እናታችንም ተገንጥላ ቀረች። ወዲያ ወደ ጎረምቴ ወደ ቢስቲማ ተቃናን። እኛ እዚህ እንደወደቀች ነገሩ ስንመጣ ተተረጋጋ ሙታ ጅበቷት ከባድ ልብሷንና አንዳንድ አጥንት ልብሷ ጋር ነው ያገኘን።
የቀበሌው አስተዳዳሪ ሰይድ መሐመድ በአካባቢው ከ14 ሰዎች በላይ መገደላቸውን ጠቁመው የቆሰሉና ታፍነው የተወሰዱ መኖራቸውን አክለው አብራርተዋል።
የህወሓት ሰራዊት ወደኛ ቀበሌ የገባው ሳምንት እሁድና ሰኞን እኛ ቀበሌ ላይ ገብቶ ተወሰነ 3-4 ቆይቷል። በዛን ጊዜ እንግዲህ ያው ከፍተኛ የሆነ ጉዳት አድርሷል። 14 ሰዎች ንጹሐን ዜጎች ህይወት አልፏል። አንድ አካል ጉዳት የደረሰበት ቁስለኛ አለ። አንድ ተማርኮ የሄደ የጸጥታ አካል የሚኒሻ አካል አለ።
ከሟቾቹ አብዛኞቹ በቅርብ የሚያውቋቸው፣ የተወሰኑት ደግሞ የስጋ ዝምድና ያላቸው እንደሆኑ ነው አስተዳዳሪው የገለጹት።
ቀበሌ ሰዎች ስለሆነ ብዙዎቹን አውቃቸው ያለሁኝ። የኔ የወንድሜ ልጅ መሐመድ ፈንታው የሞት አለ፣ ጀማል የሱፍ እንድሪስ፣ አዲም እንድሪስ፣ ኢማን ሸሪፍ ሁሴን፣ ሸሁ ሀሰን፣ ሽኩር ባሻ፣ ኢብራሂም ሰይድ የሚባሉ እነዚህ እንግዲህ በዋናነት ከማውቃቸው ውስጥ እነዚህን ነው በጎላ ደረጃ የማውቃቸው። ተመኝ ዑመር የሞተች አለ።
የወረዳው ዋና አስተዳዳሪ ካሊድ መሐመድ አሸባሪ ሲሉ በጠሩት አካል የወረዳው 6 ቀበሌዎች ወረራ ተፈጽሞባቸው እንደነበር ለአሜሪካ ድምጽ ሬዲዮ አስታውቀዋል።
እኛ ጋር በ018 ነው የመጀመሪያ የገባው። 018 ቁል ነው የሚባለው ቀበሌ ነው የገባው። ከዛ ወደዛ ግዛትም እያስፋፋ 019 020 አካባቢ ላይ ገብቶ ከ09 እና 08 አድርጎ 07 ደርሶ ተመለሰው ማለት ነው።
ወረራውን የፈጸመው አካል በወሰደው ወታደራዊ እርምጃ እስከ 30 የሚደርሱ ንጹሐን ሳይገደሉ አልቀሩም ይላሉ አስተዳዳሪው።
በእነዚህ ቀበሌዎች ላይ ያው በተለይ 018 ላይ በሰው ህይወት ላይ ከፍተኛ ጉዳት አድርሷል። ከአንድ ቀበሌ ራሱ ከንጹሐን የሆኑ ዜጎች ከ14 እስከ 18 የሚሆነው አካባቢ አንድ ቀበሌ ላይ 018 ላይ እየገደለበት ሁኔታ ነው ያለው። ሌሎቹም ቀበሌ ላይ እንደዚህ 3-4 ነው። በጥቅሉ ከ25 እስከ 30 አካባቢ የሚሆኑ ሰዎች ህይወታቸውን ያጡበት ሁኔታ ነው ያለው። ያለ አግባብ ንጹሐን ዜጎች የሆኑ ከምንም ጋር የማያገናኛቸው ማለት ነው።
የሟቾች አስከሬን እንዳይቀበር እስከ መከልከል ተደርሷል የሚሉት አስተዳዳሪው ድርጊቱን ሰብአዊነት የጎደለው ሲሉ ኮንነውታል።
ለመቅበር አልተቻለም። እንደውም አንዱ የወንድሙን አስክሬን እንኳን እንዳይጠብቅ ነው የተደረገው። በአግባቡ አንስቶ እንዳይሰትርና እንዳይቀበር የተደረገበት ሁኔታ ነው ያለው። አንድትም እንደዚሁ ሴት ናት፣ ጅብ የበላበት ሁኔታና ለመገለጫ በቃ አካሏና ጨርቋ የተገኘበት የተወሰነ አካሏ ብቻ የተገኘበት ሁኔታና የሰብአዊ የሆነ ድርጊት ነው እንግዲህ የተፈጸመው። ያንን ሁሉ ዘግናኝ የሆነ ነገር ነው እኛም ሄደን በቦታው ላይ ያየነው የተመለከትነው። ከምንም ጋር የማያገናኛቸው አካላቶች ከብልጽግና ፓርቲ ጋር እንኳ ግንኙነት አላቸው ብለን የማትላቸው አባል እንኳ ያልሆኑ አካላቶች።
አካባቢዎቹ አሁን አንጻራዊ ሰላም ቢሰፍንባቸውም ወራሪ ያሉት አካል በአጎራባች ወረዳዎችና ዞኖች እንደሚገኝ ገልጸዋል።
አሁን በአካባቢው እንግዲህ አንጻራዊ ሰላም አለ፣ ከኛ ቀጠና ላይ ያው ወጥቷል። ያው ግን በጎረቤት ወረዳዎቻችንና ቀበሌዎቻችን ላይ ጥላት ያለበት ሁኔታ ነው ያለው። የኛም ያው አካባቢው አርሶ አደሩ ማህበረሰቡም በዚህ ልክ ራሱን አዘጋጅቶ እንዲከብቅ አካባቢ እንዲከላከል እያደረግን ያለንበት ሁኔታ ነው ያለው። የሀገር መከላከያ ሰራዊት የአማራ ልዩ ኃይልም በአቅራቢያችን ሰሜን ወሎ አካባቢ ድንበርተኛ ነን እኛ በዛ አካባቢ ላይ ያለበት ሁኔታ ነው ያለው። በዚህ ልክ ነው ያለው። እንግዲህ እኛ ወረዳ ላይ አሁን ጥላት አለ ብለን አንልም። ከኛ ወረዳ ለጊዜው ወጥቶ ሄዷል።
ሁለት ሳምንት ባልሞላ ጊዜ ውስጥ ህወሓት ከጅምላ ግድያ ጋር ስሙ ተያይዞ ሲነሳ ያሁኑ ለሁለተኛ ጊዜ ነው። ነሐሴ 26 እና 27 በሰሜን ጎንደሯ ዳባት ወረዳ ጭና ቀበሌ ህወሓት 200 ንጹሃን ሰዎችን በግፍ ገድሏል ሲሉ የፌዴራሉና የአማራ ብሔራዊ ክልላዊ መንግስት እንዲሁም የተጎጂ ቤተሰቦች መግለጻቸው ይታወሳል። የህወሓት ቃል አቀባይ ጌታቸው ረዳ ግን ክሱን በማስተባበል በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን መልሰው ከሰዋል። ተዋጊዎቻቸው ንጹሃንን ገድለዋል የሚለውን ክስ በቲዩታቸው ያስተባበሉት ቃል አቀባዩ ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንጠይቃለን ነበር ያሉት። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ደግሞ ህወሓት በደረሰበት ወታደራዊ ሽንፈት ምክንያት ንጹሃን ዜጎችን እየተበቀለ ነው ሲሉ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በህወሓትም ሆነ በፌዴራል መንግስት ወገኖች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ የተባበሩት መንግስታት ድርጅት ገለጸ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ችግሩ በወታደራዊ አማራጭ እንደማይፈታ ሁሉም ወገኖች እስካሁን የተረዱ አይመስለኝም ብለዋል። የኢትዮጵያ መረጋጋትና አንድነት ለአካባቢዋ መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉት ጉቴሬሽ ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ሲሉም ተናግረዋል። ኢሰመኮ ቅዳሜ ዕለት ባወጣው መግለጫ በትግራይ ክልል ያለው የሰብአዊ ሁኔታ አሳሳቢ እንደሆነ መቀጠሉን አስታውቋል። በኮሚሽኑ መግለጫም ይሁን በተባበሩት መንግስታትን ዋና ጸሐፊ ሀሳብ ዙሪያ ከህወሓትም ሆነ ከፌዴራል መንግስት እስካሁን የተሰጠ ምላሽ የለም። ኬኔዲ አባተ ዝርዝሩን ያሰማናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ቅዳሜ ባወጣው መግለጫ በትግራይ ክልል የተጀመረው ግጭት ከክልሉ ውጭ መስፋፋቱ የፈጠረውን ተጽዕኖ እንደሚገነዘብ ገልጾ በትግራይ ክልል ያለው የሰብአዊ ሁኔታ ግን አሁንም አሳሳቢ እንደሆነ ቀጥሏል ሲል አስታውቋል። ኮሚሽኑ በአንዳንድ የክልሉ ቦታዎች የተወሰነ የኤሌክትሪክ ኃይል አገልግሎት ስለመመለሱና አንዳንድ የባንክ ቅርንጫፎችም የኔትወርክ ግንኙነት ባይኖርም በአካባቢው አስተዳዳሪዎች ትዕዛዝ መሰረት መጠነኛ አገልግሎት እየሰጡ መሆኑን ገልጿል። ህወሓትና አንዳንድ ዓለም አቀፍ ተቋማት በትግራይ ክልል ኤሌክትሪክ እና ባንክን የመሳሰሉ ማህበራዊ አገልግሎቶችን የፌዴራሉ መንግስት ሆን ብሎ እንዳቋረጠ ይገልጻሉ። አገልግሎቶቹ የተቋረጡት መሰረተ ልማቶች በህወሓት በመውደማቸው መሆኑን የሚገልጸው የፌዴራል መንግስት በበኩሉ አገልግሎቶቹን ለማስጀመር ከዚህ ቀደም ለጥገና የተላኩ በርካታ ባለሙያዎች በመገደላቸው አሁን ኃላፊነት ወስዶ ባለሙያዎችን ወደ ክልሉ እንደማይልክ ማስታወቁ ይታወሳል። ኢሰመኮ በቅዳሜው መግለጫው በክልሉ ከፍተኛ የምግብ እና የጥሬ ገንዘብ እጥረት መከሰቱን እንዲሁም የምግብና ሌሎች መሰረታዊ አቅርቦቶች ዋጋ በከፍተኛ ሁኔታ መጨመሩን ጠቅሶ የነዳጅ አቅርቦትና የትራንስፖርት አገልግሎት ውስን መሆኑንና በዚህም ምክንያት ሰዎች ከቦታ ቦታ ለመንቀሳቀስ መቸገራቸውንም ነው ያመለከተው። ኮሚሽኑ ባስተላለፈው መልእክትም ጉዳዩ የሚመለከታቸው ያላቸው ወገኖች ሁሉ ለሲቪል ነዋሪዎች የሚቀርበው ሰብአዊ እርዳታ እንዳይደናቀፍና እንዲሻሻል ተገቢውን ሁሉ እንዲያደርጉ ሲል ጠይቋል። ለችግሩ መከሰት ህወሓትን ተጠያቂ የሚያደርገው ፌዴራል መንግስት ለዚህም ህወሓት የተናጠል የተኩስ አቁም ስምምነቱን አለመቀበሉን በምክንያትነት ያነሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ከሳምንት በፊት ባወጣው መግለጫ ህወሓት በአፋርና በአማራ ክልሎች ወረራ በመፈጸም ወደ ትግራይ ክልል የእርዳታ አቅርቦቶች የሚደርሱባቸው መስመሮች እንዲዘጉ ማድረጉን አስታውቋል። ከዚህም በተጨማሪ በአፋርና አማራ ክልሎች የህወሓት ኃይሎች ወሯቸዋል ካላቸው ስፍራዎች ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውንና 4.5 ሚሊዮን ሰዎች ደግሞ ለችግር መጋለጣቸውንም ሚኒስቴሩ ገልጿል። ህወሓት በበኩሉ በሁለቱ ክልሎች ወረራ የፈጸመበት አንዱ ምክንያት በከበባ ውስጥ ይገኛል ላለው ለትግራይ ክልል የእርዳታ አቅርቦት መስመር ለማስከፈት እንደሆነ መግለጹ የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ መግለጫ በሰጡበት ወቅት በዚህ ጉዳይ ላይ ከቪኦኤ ጋዜጠኛ ማርጋሪት በሽር ለተነሳላቸው ጥያቄ በሰጡት ምላሽ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ሁሉም አካላት እንዲደራደሩ፣ የሰብአዊ ድጋፍ ለሚያስፈልጋቸው አካባቢዎች ያልተገደበ ተደራሽነት እንዲኖርና ግጭቱን ከመሰረቱ ለመፍታት ሁሉን አካታች ድርድር እንዲጀመር ጥሪ ማቅረባቸውንም አስታውሰዋል። ይሁንና የህወሓት መሪ ካሉት አካል ደብዳቤ ቢደርሳቸው ከሁለቱም ወገኖች ጥሪያቸው አውንታዊ ምላሽ እንዳላገኘ የተናገሩት ጉተሬዝ የተባበሩት መንግስታት ችግሩን ለመፍታት ከአፍሪካ ህብረት፣ ከዩናይትድ ስቴትስ፣ ከተባበሩት አረብ ኤምሬቶችና ሌሎች ማካላት ጋር በትብብር እንደሚሰራ መልክተዋል። ከተኩስ አቁም ድርድር ጋር በተያያዘ ህወሓት ለድርድር ቅድመ ሁኔታዎችን ያስቀመጠ ሲሆን ህወሓትን በሽብርተኝነት የፈረጀው የፌደራሉ መንግስት በበኩሉ የክልሉን ችግር ለመፍታት ከፖለቲካ ፓርቲዎችና ከሌሎች ባለድርሻ አካላት ጋር ውይይት በማድረግ ላይ መሆኑን ይፋ ቢያደርግም ከህወሓት ጋር የመደራደር ፍላጎት እንዳለው ግን ገልጾ አያውቅም። ችግሩ በወታደራዊ አማራጭ እንደማይፈታ ሁለቱም ወገኖች እስካሁን የተረዱ አይመስለኝም ያሉት የተመድ ዋና ጸሐፊ ጉተሬስ ታዲያ በሁለቱም ወገኖች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ አብራርተዋል። ዋና ጸሐፊው አክለውም የኢትዮጵያ መረጋጋትና አንድነት ለአካባቢያዊ መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉ ሲሆን ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው መግለጫ ዙሪያ ተጨማሪ ማብራሪያ ለማግኘት የኮሚሽኑን ባለስልጣናት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሐሳብ ዙሪያ ከህወሓትም ይሁን ከፌደራል መንግስት እስካሁን የተሰጠ ቀጥተኛ ምላሽም የለም። ኢሰመኮና የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ዙሪያ ያደረጉት የጋራ ምርመራ የተጠናቀቀ ሲሆን የምርመራቸውን ሪፖርት በቅርቡ እንደሚያቀርቡም ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አባተን ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ይህንን ምላሽ ለዝግጅት ክፍላችን የሰጡት ዛሬ ሳይሆን አርብ ዕለት ጳጉሜ 5/2013 ዓ.ም መሆኑን እንገልጻለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ አዲስ አበባ ነው የሚወስደን። ሀገራዊ ተቋሞቻችን በዚህ በመጨረሻ ላይ ከሚመሰረተው አዲስ የለውጥ መንግስት ጋር የሚጣጣሙ መሆን ይኖርባቸዋል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ተናገሩ። የሀገሪቱ ዲፕሎማሲያዊ ስራዎች ከዘመኑ ቴክኖሎጂ ጋር የተዋደዱና ውጤታማ መሆን እንደሚኖርባቸው አሳስበዋል። ምክትል ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ ሱሉልታ በሚገኘው በአፍሪካ የአመራር ልህቀት ኢንስቲትዩት በተለያዩ የዓለም ሀገሮች ኢትዮጵያ ያሰማራቻቸውና አሁን ወደ ኢትዮጵያ የተመለሱ ዲፕሎማቶች የሚሰጣቸውን የአስር ቀን ስልጠና በከፈቱበት በዛሬው ዕለት ነው። ስነ ስርዓቱን የተከታተለው መለስካቸው አማሃ አጠቃሎ እየወጣ ይገኛል። በስልክ መስመር ላይ በቀጥታ ስርጭት ይዘነዋል። መለስካቸው እንደምናመሸ።
እንደምናመሸሽ ሲሆን
ድምጽህን ትንሽ ከፍ ታደርግልናለህ አድማጮቻችን በሚገባ እንዲሰሙ። እንደው በቅና ወደ ጥያቄ የምንሄድና ለመሆኑ የስልጠናው ዓላማ ምንድን ነው? እስቲ አጠር አድርገህ እና ደግሞ ግልጽ አድርገህ ንገረን።
የስልጠናውን ዓላማ ባጭሩ ለመግለጽ በዲፕሎማሲው መስክ የተሰማሩ ባለሙያዎችን ሀገራዊ ለውጡ ወይም ሪፎርም የሚባለውን ይዘት በደንብ እንዲገባቸው ወይም ከዚያ ጋር እንዲዛመዱ ለማድረግ ነው። የውጭ ጉዳይ ሚኒስቴር እንደ ሌሎቹ የመንግስት መስሪያ ቤቶች ሁሉ ስራውን ከለውጡ አኳያ እንደሚያከናውን ወይም ማከናወን እንዳለበት ይታወቃል። ይህንም ለማስቻል ነው። ሌላው ደግሞ ይሄ ለአንድ ፓርቲ ሳይሆን በአንድ ወይም ለአንድ ሀገር ማለትም ለኢትዮጵያ ጥቅምና ፍላጎት እንዲሰራ ዲፕሎማቶቹም እንደ ባለሙያ በዚህ አቅጣጫ ብቻ እንዲያስቡ ወይም እንዲሰሩ ለማስቻል የሚሰጥ ነው። አሁን ከሚታየው ለውጥ ወይም ሪፎርም አኳያም በሀገር ደረጃ ከተጨበጡ ለውጦች እንዲሁም ከዚህ በተጠራሪ ከቆመው ኃይልም አኳያ እንደ አንድ የሀገር ኃይል በመስኩ ተገቢውን ፍሬያማ ውጤት እንዲያስገኝ ለማቻል እንግዲህ እነዚህን ዲፕሎማቶች ወደዚህ ሀገር የተጠሩ
ይዘቱ ምንድን ነው? በይሄ የዚህ የስልጠና ይዘት ምንድን ነው?
እንግዲህ እኔ እንደተገነዘብኩት የስልጠና ይዘት ዝርዝር እንደው ባጭሩ ለመግለጽ እንደተነገረው በሚቀጥሉት 10 ቀናት ውስጥ እነዚህ ከተለያዩ ሀገራት የመጡ ዲፕሎማቶች በአስተሳሰብ ረገድ ራሳቸውን ከለውጥ ጋር እንዲያዛምዱ የሚረዳ የአስተሳሰብ ለውጥ ስልጠና በስነ ልቦና አዋቂዎች እንደሚሰጥ ተነግሯል። ሌላው ደግሞ ያው የአደረጃጀትን ሁኔታም በተመለከተ ስልጠናዎች እንደሚኖሩም ተነግሯል። በዲፕሎማሲው መስክ በተለያዩ ርዕሰ ጉዳዮች ላይ ከፍተኛ ብቃት ያላቸው የሚባሉና ከውጭ ዩኒቨርሲቲዎችም የሚመጡ ሊቃውንት የጥናት ወረቀቶችን እንደሚያቀርቡ በዚህም ዙሪያ ውይይቶች እንደሚካሄዱ ታውቋል። የተለምዶ ዲፕሎማሲም ከዲጂታል ከሶሻል እና ከመሳሰሉት አዳዲስ የመተግበሪያ ብልሃቶች ወይም አሰራሮች ጋራ ለማዛመድ እንዴት ከአዲሱ ዓለም ዲፕሎማሲያ ሁኔታዎች ጋርም መራመድ እንደሚቻልም ስልጠናዎች ይሰጣሉ። እነዚህን ይመሳሰላሉ። እንግዲህ ሲሆን
መለስካቸው፣ እንግዲህ ይህ ስልጠና በውጭ ጉዳይ ሚኒስቴር አሰራር ላይ ያመጣል ተብሎ የሚጠበቅ ለውጥ አለ? ካለስ ምንድን ነው? ምክንያቱም በቅርቡ የኢትዮጵያ ብዙዎቹን ኤምባሲዎቿን ዘግታለች ወይም ደግሞ ቁጥር ቀንሳለች በሚል ሲነገር ቆይቷል እና የሚያመጣው ለውጥ አለ? እስቲ ይህንንም አጠር አድርገህ ከሰዓታችን አኳያ።
እውነት ነው። እንዲያውም ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ተናገሩ ከሆነ የውጭ ጉዳይ ሚኒስቴርም ሆነ ኢትዮጵያ በተለያዩ ሀገሮች ያለዋት የተለያዩ ልዑካኗ እንደተለመደው ወይም ቢዝነስ አስ ዩዥዋል እንደተባለው ከዚህ በኋላ ስራቸውን እንደማይካሄድ ገልጸዋል። ይሄ ማለት ግን በየማዕዘኑ እንደሚወራው እሳቸው እንዳሉት ነው የምነግርሽ፣ የነበሩትን ዲፕሎማቶች በመበተን እና ኤምባሲዎችን መዝጋት አይደለም። ከሀገሪቱ ፍላጎት ምጣኔ ሀብታዊ አቅምና ከቀለጠፈ አሰራር አኳያ በሚመጥን መልኩ ሚሽኖቹ ይዋቀራሉ እንደገና ብለዋል። ሌላው ደግሞ እንደው በእርግጥ በጥያቄ መጀመሪያ ላይ እንዳነሳችው ምን ለውጥ ያስከትላል የሚለው አንዱ የሆነው፣ ሌላው ውጭ ጉዳይ ሚኒስቴር በቋሚ አሰራር ስርዓት ደንብ ወይም ስታንዳርድ የሚመራ እንጂ በግለሰቦች ሚኒስትሮችን ጨምሮ ነው የሚሉት ፈቃድና ፍላጎት የሚመራ ተቋም መሆን የለበትም ብሏል። ይህም አንድ ትልቅ ለውጥ ነው። ከሆነ እንግዲህ በአዲስ ዲፕሎማቶችና በነባር ዲፕሎማቶች መካከል መከፋፈል ወይም ድንበር ወይም ዳይከቶሚ ብለው ታነሳቸው በእንግሊዝኛ ማበጀት ሳይሆን መተባበር፣ መረዳዳት እና እርስ በርስ መማማር መኖር አለበት። የማንም ስራ የሚለካው በሚያስመዘግበው ውጤት በሚቆጠር በሚለካ የስራ ፍሬ እንጂ በሌላ መንገድ መሆን የለበትም ብለዋል። በውጭ ጉዳይ ሚኒስቴር ብዙ የሚያዙ ወይም መቀጠል ያለባቸው አሰራሮች፣ ልማዶች አሉ። እነዚህ ይያዛሉ፣ ይቀጥላሉ። የማይበጁና ለሀገር ጥቅም የማይውሉት ደግሞ ይጠላሉ ብለዋል። እንግዲህ ይሄ መሰረታዊ ለውጥ ሊያመጣ ይችል ይሆናል የሚል ግምት መገመት ይቻላል። በተረፈ እንግዲህ ነገ ዝርዝሩን በቅርብ ይዤ ብቀር ይሻለኛል መሰለኝ።
ልክ ነው መለስካቸው። እኔም ወደዛው እያመራሁ ነበረ። ዝርዝሩን እንግዲህ ከድምጽ ጋር አካተ በነገው ምሽት ዘገባችን ይዘህ እንደምትመለስ እናምናለን ወይም ተስፋ እናደርጋለን። ለአሁኑ ግን መለስካቸው በጣም እናመሰግናለን። እግዜር ይስጥልን። መልካም ምሽት። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዝግጅት የሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከ40 በላይ የሚሆኑ ሀገራት የሰብአዊ መብት አያያዝ በሚቀጥሉት 4 ሳምንታት ውስጥ 47 አባል ሀገራት ባሉበት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጥልቅ ይፈተሻል። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
የዘንድሮው የሰብአዊ መብቶች ምክር ቤት ጉባኤ እጅግ በጣም ብዙ ስራ ይጠብቀዋል። የተለያዩ ጭብጦች ያሏቸው ከ90 በላይ ሪፖርቶች ለምክር ቤቱ የሚቀርቡ ሲሆን የስቃይ ቅጣት፣ በግዳጅ እንዲሰወሩ ማድረግ፣ የማደግ መብት ባርነት የአፍሪካ ዝርያ ያላቸው ሰዎች መብትና ዘረኝነት ከመነሱት ሐሳቦች ጥቂቶቹ ናቸው። ባለፉት አመታት እንደሚደረገው ምክር ቤቱ በመንግስታት የህዝቦች አያያዝ ላይ የሚያደርገው ትኩረት የብዙዎችን ቀልብ ይይዛል ተብሎ እየተጠበቀ ነው። በተለይ በሚያንማር፣ በቤላሩስ፣ ሶሪያ፣ ኤርትራ፣ ብሩንዲ፣ ኒካራጓና ቬንዙዌላ በሰውዘር ላይ ተፈጸሙ ተብለው የቀረቡ ወንጀሎች በዝርዝር ይመረመራሉ። የአፍጋኒስታንን ሁኔታ በተመለከተ ምክር ቤቱ ነሐሴ 18 ባካሄደው ልዩ ስብሰባ ወቅታዊ ሁኔታዎችን የተከታተለ ሲሆን ተጨማሪ ማብራሪያዎችን የተባበሩት መንግስታት የሰብአዊ መብት ኃላፊ ሚሼል ባቼሌት በቃል ሪፖርት ያቀርባሉ። የአውሮፓ ህብረት፣ ሜክሲኮ፣ እንግሊዝና ሌሎች የመብት አቀንቃኞች ግን ምክር ቤቱ በልዩ ስብሰባው አሳልፎት በነበረው ውሳኔ የታሊባንን ጥሰቶች የሚቆጣጠር ጠንካራና ገለልተኛ አሰራር ማምጣት አልቻለም በሚል ተችተውታል። የምክር ቤቱ ፕሬዝዳንትና የፊጂ አምባሳደር የሆኑት ናዛት ሻሚም ካህን ግን በአፍጋኒስታን ዙሪያ የተካሄደው ውይይት በልዩ ስብሰባው አልተጠናቀቀም ይላሉ።
And really it's a matter for states to decide whether they want to take the outcome of the special session further and
ሀገራት በልዩ ስብሰባ ላይ የተገኘውን ፍሬ ነገር ይዘው ሌላ ውጤት ለማምጣት የመወሰናቸው ጉዳይ ነው። ሆኖም ነሐሴ 24 ላይ የጸጥታው ምክር ቤት ሰዎች ደህንነታቸው ተጠብቆ መውጣት በሚችሉበት መንገድ ላይ ውሳኔ አሳልፎ እንደነበር ማስታወስ ወዳለው የሰብአዊ መብት ጉዳዮች ላይ በተለይም ከሴቶችና ህጻናት ጋር የተያያዙ አሳሳቢ ጉዳዮችንም ተመልክቷል።
የሰብአዊ መብቶች ድርጅት የሆነው Human Rights Watch ዳይሬክተር ኬኔት ሮዝ ምክር ቤቱ በተለይ እንደ ቻይናና ራሽያ ያሉ ሀያል ሀገራትን ለመገዳደር ያሳየው ቸልተኝነት እንዳስጨነቃቸው ይናገራሉ። ክሬምሊን በዚህ ወር ባካሄደው የፓርላማ ምርጫ ተቃዋሚ ፓርቲዎችን በማሳደድ ላደረሰው የመብት ጥሰት ተጠያቂ ላይሆን ይችላል የሚል ፍራቻ እንዳላቸውም ይገልጻሉ።
Ideally we'd like to have a resolution. At minimum there should be a joint statement, but again this is a situation that just because the government is relevant
በሐሳብ ደረጃ ውሳኔ እንዲኖር እንፈልጋለን። በትንሹ ቢያንስ የጋራ መግለጫ መኖር አለበት። ነገር ግን አንድ መንግስት ከሌላው አንጻር ሲታይ ሀያል ስለሆነ ብቻ በጥልቅ ሳይፈተሽ መቅረት የለበትም። ይሄ የምክር ቤቱንም ተአማኒነት የሚፈትን ነው።
ሩዝ ጨምረው ቻይና ሺንጃንግ ከተማ በሚገኝ እስር ቤት ውስጥ ላሉ ከአንድ ሚሊየን በላይ የሚሆኑ የዊገር ዝርያዎች ለምታሳየው ጭካኔ የተሞላበት አያያዝም እንዲሁ ተመሳሳይ እይታ እንዳለ ይናገራሉ።
You know, China's always escaped formal scrutiny by the council. There's never been a resolution on China.
ቻይና ሁሌም በምክር ቤቱ በጥልቅ ሳትፈተሽ ታልፋለች። በቻይና ላይ ምንም አይነት ውሳኔ ተላልፎ አያውቅም። አሁን ግን በተለይ በሺንጃንግ በሰዎች ላይ ከሚፈጸሙት ወንጀሎች አሰቃቂነት አንጻር ያ ሁኔታ ማብቃት አለበት።
ቻይና ዊገሮች ትምህርት መማሪያ ካምፖች ውስጥ እንዳሉና የሚወስዱት የሙያ ስልጠና ሽብርተኝነትን ለመዋጋትና ረሃብን ለማጥፋት አስፈላጊ መሆኑን በተደጋጋሚ ትገልጻለች። ሩዝ ግን ባቼሌት በእስር ላይ የሚገኙ ዊገሮች ያሉበትን ኢሰባዊ የሆነ አያያዝ በሪፖርታቸው እንዲያካትቱና የቻይና መንግስት ተጠያቂ እንዲሆን ጥሪያቸውን ያቀርባሉ። በሊዛ ሽሌን ለቀረበው ሪፖርት ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ተከታዩ ዘገባችን እንወሰዳችሁ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በመላ ሀገሪቱ አሰሪዎች ለሰራተኞቻቸው የኮቪድ-19 ክትባት መከተብን ግዴታ እንዲያደርጉ መመሪያ አስተላልፈዋል። አንዳንድ ሪፐብሊካን የምክር ቤት አባላት አስተዳደሩን እንከሳለን እያሉ ነው። የአሜሪካ ድምጿ ሚሼል ኩዊን ያጠናቀረችው ዘገባ ነው፣ እንደሚከተለው ይቀርባል። አሰሪዎች ለሰራተኞቻቸው ክትባቱን ግዴታ እንዲያደርጉ የወጣው መመሪያ የፌዴራሉን መንግስት ስልጣን ገደብ የተላለፈ ነው፣ ክትባቱን ያልወሰዱትን ሰዎች እምቢተኝነት ያባብሰዋል ሲሉ ነቃፊዎች ተችተዋል። የፕሬዝዳንቱ መመሪያ አሰሪዎች ሰራተኞቻቸው ሙሉ በሙሉ መከተባቸውን እንዲያረጋግጡ አለዚያ ደግሞ በየሳምንቱ መመርመር እንዳለባቸው ያሳስባል። ይህን ፖሊሲ ተግባራዊ የማያደርግ አሰሪ ድርጅት
ድርጅት በእያንዳንዱ ጥሰት እስከ 14000 ዶላር የሚደርስ መቀጮ ሊጣልበት እንደሚችል ተገልጿል። ሪፐብሊካኑ የአርካንሳስ ክፍለ ሀገር ገዢ ኤሳ ሃቺንሰን ትላንት በኤንቢሲ ቴሌቪዥን Meet the Press ፕሮግራም ቀርበው በሰጡት ቃለ መጠይቅ እንዲህ ብለዋል።
Problem is that I'm trying to overcome resistance but the president's actions in a major
አሁን ያለውን እንብተኝነት የምንወጣበትን መንገድ ለመፈለግ እየሞከርኩ ነው። ፕሬዝዳንቱ ልዩ ትዕዛዝ ማውጣታቸው ታዲያ ያለውን እንብተኝነት ይብስኑ ያጠናክራል። ችግሩ እዚያ ላይ ነው።
የጃንስ ሃፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት በአሁን ጊዜ ዩናይትድ ስቴትስ ውስጥ ያለው የተረጋገጠ የቫይረሱ ተያዦች ቁጥር ወደ 41 ሚሊዮን፣ በበሽታው ሳቢያ ህይወታቸው ያለፈ ሰዎች ቁጥር ደግሞ 660 ሺህ ተቃርቧል። እስካሁን እድሜያቸው ከ12 ዓመት በላይ ከሆኑ አሜሪካውያን ወደ 74 ከመቶ ቢያንስ አንድ የኮቪድ-19 ክትባት የተከተቡ መሆኑን የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል መረጃ ያመለክታል። የሚከተቡ ሰዎች ቁጥርም በቅርብ ቀናት እየጨመረ መሆኑ ተገልጿል። እስካሁን 19 ሪፐብሊካን አገረ ገዢዎች የፕሬዝዳንቱ መመሪያ ህገ መንግስቱን የጣሰ በመሆኑ ክስ እንመሰርታለን ብለዋል። የባይደን አስተዳደር በበኩሉ እኛ ያተኮርነው ፌደራል መንግስቱ ስልጣን ባለው ስፍራ ብቻ ነው ሲል ይከራከራል። ከ17 ሚሊዮን በላይ ሰራተኞች ያሏቸው የጤና ተቋማትና ከ100 በላይ ሰራተኞች ቀጥረው የሚያሰሩ ድርጅቶች የመሳሰሉትን እንደሚመለከት ያስረዳል። የዩናይትድ ስቴትስ ዋናው የህዝብ ጤና ጥበቃ ባለስልጣን ሰርጅን ጄኔራል ቪቬክ ሙርቲ በኤቢሲ ቴሌቪዥን This Week ፕሮግራም ላይ በሰጡት ቃል ሲያስረዱ
This is an appropriate action we believe and it's certainly from a public health perspective most important.
ይህ ተገቢ እርምጃ ነው ብለን እናምናለን። በእርግጥ ደግሞ ከህዝብ ጤና ጥበቃ አኳያ የተወሰደ እርምጃ ነው። ከሁሉም ይበልጥ ደግሞ የሰራተኞች ደህንነት እንዲጠበቅ ይረዳል። ያ ሲሆን ደግሞ ኢኮኖሚያችንንም ይጠቅማል።
በቅርቡ ፕሬዚዳንት ጆ ባይደን የፌደራል መንግስት ቋሚና የኮንትራክት ሰራተኞች በጠቅላላ የኮቪድ-19 ክትባት መከተብ ግዴታ ያደረገ ማስፈጸሚያ ትዕዛዝ ፈርመዋል። በቅርቡ CNN ባወጣው የህዝብ አስተያየት መሰረት 62 ከመቶ አሜሪካውያን የሀገሪቱ ኢኮኖሚ ደካማ ነው የሚል አስተያየት ሰጥተዋል። የባይደን አስተዳደር ባወጣቸው የክትባት ግዴታ መመሪያዎች የሚከተቡት ሰዎች ቁጥር እንደሚጨምር፣ ያም ሲሆን ኢኮኖሚው እንደሚሻሻል ተስፋ አድርገዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን።
የሳተላይት ስርጭት መስመር ለውጥ መልእክት።
የአሜሪካ ድምጽ ወደ ኢትዮሳት እየተሸጋገረ ነው።
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን ያማረኛ፣ ያፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
በቅርብ ቀን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢና አሁንም ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
እንኳን አደረሳችሁ።
እንኳን አደረሳችሁ።
መልካም አዲስ ዓመት። የአሜሪካ ድምጽ
አድማጮች፣ በፕሮግራማችን ላይ አስተያየት ካላችሁ፣ ጥቆማ ካላችሁ ደግሞ የስልክ ቁጥራችንን እናስታውሳችሁ። 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voenews.com gmail.com ነው። የምሽቱ ያየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛዎቻችን አቀናባሪ አባየው ገበያው፣ እያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዶ እናልፋለን። የሰኞ ምሽት ጤና ዩናይትድ ስቴትስን ጨምሮ በዓለም ዙሪያ በመታየት ላይ ያሉ አዳዲስ የኮሮና ቫይረስ ዝርያዎችን የሚመለከት የባለሙያ ትንታኔ ነው በዛሬው የጤና ክፍለ ጊዜ የያዝ ነው። ኢትዮጵያ ገብቼበታለሁ እያለች ያለችውን ሶስተኛውን የኮቪድ-19 ማዕበልም መልከት ያደርጋል። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። በተጨማሪም የማዕከሉ የኮቪድ-19 መርሃ ግብር ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዩናይትድ ስቴትስ ውስጥ የሚታየውን የመሪዎች ሀሳብ መከፋፈልና መለያየት ጨምሮ ከዶክተር አሰፋ ጋር የተነጋገሩበት ቃለ ምልልሳቸው ቀጥሎ ይቀርባል። ወደ ዶክተር አሰፋ ትንታኔ እናምራ።
ከዚህ በፊትም በታሪክ እንደታየው ለምሳሌ ስፓኒሽ ፍሉ የሚባለው 1918 ወረርሽኝም ጊዜ የፊላደልፊያ እና የሴንት ሉ ገዢዎች በወሰዱት የተለያየ አቋም አንዱ ከተማ በጣም ሲጎዳ ሌላው ደግሞ መትረፍ ችሏል። እና ይሄም ከመቶ ዓመትም በኋላ አሁን ባጋጠመን ሁኔታ በተለይ የፖለቲካ መሪዎች የሚወስዷቸው ውሳኔዎች እንግዲህ ህዝቡን እያስከፈለው ነው ያለው። ነገር ግን እንዲህ አይነት ወረርሽኝ ደግሞ ሲመጣ የእያንዳንዱ ሰው ግዴታ መሆኑን አውቆ የፖለቲካ መሪዎች በአካባቢ የሚሰጡት ማስክ ማድረግ ወይም የመሰብሰብ ወይም የመከተብ እንዲህ አይነት ነገሮችን ባይቀበል እንኳን እያንዳንዱ ሰው የግድ የራሴ ነው ብሎ መውሰድ ያለበት ይመስለኛል። ችግሩ አሜሪካን ሀገር እንዳየነው ፖላራይዝ ያደረገ ሀገር ነው። እዛና እዚህ ያለ ሀገር ነው በአመለካከት ደረጃ እና የፖለቲካ አመለካከቱም በየቤቱ አንኳክቶ ማስክ ላርግ አላርግ፣ ልሰብሰብ አልሰብሰብ፣ የግል መብቴ እየጎዳ ነው የሚል ደረጃ ላይ ስለተደረሰ አሁን እነዚህ የፖለቲካ መሪዎቹ ወረርሽኙን ሊገታ የሚችሉ ነገሮችን የማያውጁበት አካባቢ ያው ሆስፒታሎችም የተጨናነቁ ነው፣ ሰውም እየተጎዳ ነው። ይህም ይቀጥላል። ሌላው ደግሞ ክትባት እየተሰጠ ያለ ክትባቱን በተቃራኒ ሁኔታ በክትባቱ አለማመን እንዲያውም ጎጂ ነው ብሎ ማሰብም መንግስት የሚያመጣቸውንም መመሪያዎች ያለመቀበል ነገርም አሁንም ያልተከተበውን አካባቢ ወረርሽኙ እንዲቀጥሉ ያደረገ ያለበት ሁኔታ ነው ያለው።
ዶክተር አሰፋ በጣም እየተስፋፋ ያለውን ዴልታ የተሰኘውን የቫይረስ ዝርያ በዩናይት ስቴትስ ከ90% በላይ መድረሱን በአብዛኛው አሁን የሚታዩት በከፍተኛ ፍጥነት እየተዛመተ ያለው እሱ መሆኑን የእሱም አሳሳቢነት አደገኛነቱን ጨምሮ ለሚፈለገው አጣዳፊ እርምጃ ወሳኝ መሆኑን ተነጋግረን ነበር። አልፋ፣ ቤታ፣ ጋማና ዴልታ 4 የቫይረስ ዝርያዎች በዓለም ዙሪያ በስፋት እንደሚታዩ ይነገር እንጂ አንድ የተለየ ትኩረት የሳበ ሌላ የቫይረስ ዝርያም እየታየ ነው። ባለፈው ጥር ወር ኮሎምቢያ ውስጥ የተገኘው ሙ የተባለው የቫይረስ ዝርያ በዚያች ሀገር ውስጥ ከፍ ያለ ቁጥር በማስመዝገብ ላይ መሆኑንና ሌሎች አካባቢዎችም የመዛመት እድል ይኖረው ይሆን የሚል ሳይንቲስቶች በቀረበ ርቀት በመከታተል ላይ መሆናቸው፣ እስካሁን ግን ስርጭቱ ዝቅተኛ ደረጃ ላይ መሆኑ እየተነገረ ነው። ስለዚህ አዲስ ዝርያም ሆነ ሌሎች ሊመጡ ስለሚችሉ ዝርያዎች ምን የሚሉን አለ?
እንግዲህ ትልቁ ነገር ምንድን ነው? ቫይረሶች እንደዚህ በፍጥነትና በብዛት በሚራቡበት ጊዜ ሁልጊዜም ራሳቸውን የመቀያየር ነገር ያሳያሉ። በጣም ብዙ ጊዜ ነው የሚቀያየሩት እና እስካሁንም ብዙ የተለያዩ መቀያየሮች አይተዋል። ነገር ግን እንግዲህ ወላጅ ከሆነው ከመጀመሪያው ቫይረስ ወደ ታች ሲሄዱና ተቀይረው ግን ደግሞ የማምጫውን የማሰራጫውን ጸባይ በሚቀይሩበት ጊዜ ያው የተወሰነ ስም እየተሰጣቸው ስሞቹ እንግዲህ የሚሰጡት በተደረገ አግባብ ነው። ቤታ ዴልታ እየተባለ ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4 እያለ እንደሄድን ማለት ነው እና እየቀጠለም ይሄዳል። ብዙ ወረርሽኙን መቆጣጠር እስካልቻልን ድረስ ሌላ ሊያሰጉ የሚችሉ ዝርያዎች ገና የተለያዩ የግሪክ አልፋቤቶች ስያሜ የሚሰጣቸው ይኖራሉ። አንዳንዶቹ እንደሚታየው በጣም በፍጥነት ከአንድ ቦታ ተነስተው በሁለት ሳምንት እንደዚህ ዓለምን ሲያዳረሱ ይታያል። አንዳንዶቹ ደግሞ እዛው አካባቢ የሆኑና ይቀራሉ። አሁን ያልተከተበ ህብረተሰብ እስካለ፣ ቫይረሱ ስርጭቱ እስካለ፣ ቫይረሱ ብዙ ሰዎችን እየነካ በሚመጣበት ቁጥር አሁንም የተለያዩ ቫይረስ ዝርያዎች ይመጣል። አስፈሪው የሚሆነው እንግዲህ ቀይረው ቫይረሶቹ በአሁኑ ክትባት ሊገቱ የማይችሉ አይነት ዝርያዎች ሊመጡ ይችላሉ ወይ የሚለው ነው። እንግዲህ በትልቁ ክትትል በጣም የሚያስፈልገው እንደሱ አይነት ነገሮች ደግሞ እንዳይከሰቱ ነው። ግን የመከሰት ፖሲቢሊቲ አለ።
ዶክተር አሰፋ እስኪ ወደ ኢትዮጵያ እንሻገር። የምናወራው በዚህ በዩናይት ስቴትስ የክትባት ምርጫ ግለሰቦች አልፈልግም ከማለታቸው በስተቀር እንደ ልብ ማንኛውም ሰው ተገቢውን ክትባት የሚወስድበት ማጠናከሪያ ክትባት ሁሉ ሊሰጥ እየታሰበ ያለበት ሀገር ነው። ወደ ኢትዮጵያ ስንሻገር ግን የበሽታው ስርጭት ይጨምር እንጂ የክትባት ድርሻ መጠናችን በጣም አሁንም ዝቅ ያለበትም ቢሆን ሌሎች አወዛጋቢ ጉዳዮች እየተሰሙ ነው። እስኪ የስርጭቱን ሁኔታ እናስቀድም። አሁን ሶስተኛው ማዕበል በኢትዮጵያ መነሳቱን የጤና ጥበቃ ሚኒስቴር አስታውቋል። ለቫይረሱ የሚጋለጡ ሰዎች ቁጥር እንዲሁም ለልፈት የሚዳረጉትም ከፍ ማለቱ ተነግረዋል። እስከሚሰሙት እስከሚከታተሉ ድረስ በኢትዮጵያ ያለው ሁኔታ ሶስተኛ ዙር ማዕበል ተነሳ ስንል ሁለቴ ከዚህ ቀደም ተነስተዋል ብቻ እያልን ሳይሆን አደገኛነቱም እየጨመረ ነው እና የምንረዳው ምን ይታዮታል?
አሁንም በእኛ ሀገር ሁኔታ እንደዚህ ቫይረሱ ጸባዩን ቀይሮ፣ ምክንያቱም አሁን ለምሳሌ ዴልታ ከሆነ ያለው አናውቅም ምን አይነት እንዳለ፣ ግን የተያዘው ሰው ገና ምንም ስሜት ሳይኖረው የማሰራጨት እድሉ ከፍ ይላል። ደግሞ ከፍተኛ የቫይረስ መጠን ሊኖረው ይችላል። ስለዚህ ብዙ ሰዎችን ከአንድ ቦታ ወደ አንድ ቦታ የመተላለፍ እድሉ ከፍ ብሏል። እኛ ደግሞ ጸባያችንን አልቀየርንም። አሁንም መንግስት የተለያዩ መመሪያዎችን በቅርብ ጊዜ ቢያወጣም ሰው ነው ራሱ ወረርሽኝን መግታት የምንችለው እኛ ነን ብሎ ብዙ ጸባዮችን ማስቀረት አለበት። በተለይ የሶሻል የሚደረጉ ለቅሶዎችን፣ ግራጁዌሽኖችን፣ በርዝዴዎችን ምኑን አሁን መግታት መቻል አለብን። ሁለተኛ አሁን እያንዳንዱ ሰው የሚያውቀው አንድ ሰው ህይወት ባለፈ ከተማ ውስጥ ያለ ይመስለኛል። እንግዲህ ወረርሽኞች በየቤቱ ደርሰዋል ስንል አንድ የሚያውቀው ሰው ያለፈ ይኖራል በዚህ በሽታ ማለት ነው። ከዚህ በላይ ምስክርነት የለም። ስለዚህ ወደኋላ በተለይ አሁን እድሜያቸው ጠና ያሉ ሰዎች ቤት ውስጥ ብቻቸውን የማድረግ እነሱ ጋር፣ ምክንያቱም በእኛ ሀገር ሁሉም ሰው ብዙ ነገር ይከላከል ማለት አንችልም። ኑሮ በጣም አስቸጋሪ ስለሆነ ወጥቶ መሯሯጥ መስራት ይኖርበታል። ባሱ የተጠጋጋ ነው። እንዲህ አይነት ነገሮችን ቶሎ መቀየር አንችልም። ሁለተኛ በሽታውም ትንሽ እድሜያቸው ወጣት የሆኑትን አካባቢ መጉዳት አሁንም ስለጀመረ እነሱ ደግሞ ማስክ ማድረግ 100% መሆን አለበት። ማተኮር ያለብን እኛ መከላከሉ ላይ ነው። ክትባት ሲሰጠን ስንረዳ ብንሆን መከተብ የምንችለው ከህዝባችን በጣም ትንሽ ፐርሰንቱን ነው። ሁለተኛ ደግሞ ኢትዮጵያ አሁን እንደምና በተለይ በሰሜኑ ሀገራችን ሁኔታ ብዙ ግጭት አለ። ብዙ ህብረተሰብ ከአንድ ቦታ ወደ አንድ ቦታ ይሄዳል። መጠለያዎች ቦታ ላይ ያለው የተጠጋጉ ቦታዎች ናቸው። እዛ አካባቢም ሲሪየስ በሆነ ሁኔታ ማስክ ደህና መደረግ አለበት። ቬንቲሌሽኖች ክፍተት፣ የአየር ሰርኩሌሽን የሚኖርባቸው ቦታዎች መሆኑን ማረጋገጥ ያስፈልጋል። ብቻን እንኳን ድንኳን አድርጎ ውጭ ይሻል በአሁኑ ሁኔታ ቤት ውስጥ ለማድረግ።
በኮቪድ ጉዳይ መነጋገራችን ይቀጥላል። በየሳምንቱ በሚደረገው ዝግጅታችን መላልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሰፋ ጀጃው መኮንን በዩናይት ስቴትሱ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን ልዩ ባለሙያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ወደ ተከታዩ መሰናዷችን እናልፋለን። የሰኞ ምሽት ነው። የሰኞ ምሽት ስፖርት ነው። ተከታዩ ኬኔዲ አባተ ነው ያሰናዳው።
የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ የምድብ ሁለተኛ ጨዋታውን አሸነፈ። የዓለም ዋንጫ ማጣሪያ የምድብ ሁለተኛ ጨዋታውን ባለፈው ሳምንት ማክሰኞ ዕለት ከዚምባብዌያቸው ጋር በባህር ዳር ዓለም አቀፍ ስታዲየም ያደረገው የኢትዮጵያ ብሔራዊ ቡድን ባለቀ ሰዓት ያገኛትን ፍጹም ቅጣት ምት በማስቆጠር 1-0 አሸንፏል። ዋሊያዎቹ ጨዋታውን ተጭነው በማጥቃት የተጫወቱ ሲሆን የዚምባብዌ ተጫዋቾች ደግሞ መልሶ ማጥቃት ላይ ትኩረት ማድረግን መርጠዋል። በጨዋታው ኢትዮጵያ የተሻለ የኳስ ቁጥጥር የነበራት ቢሆንም ብዙም ለጎል የቀረበ ሙከራ ግን አልታየም። የማታማታ በ87ኛው ደቂቃ ላይ የፍጹም ቅጣት ምት ክልል ውስጥ አንድ የዚምባብዌ ተጫዋች ኳስ በእጁ መንካቱን ተከትሎ የተሰጠውን የፍጹም ቅጣት ምት ዋሊያዎቹ በተከላካዩ አስቻለው ታመነ አማካኝነት አስቆጥረዋል። ጨዋታውን በዚህች ብቸኛ ጎልም አሸንፈዋል። በሴካፋ ዞን የሴቶች አፍሪካ ቻምፒየንስ ሊግ ማጣሪያ ለፍጻሜ ጨዋታ የደረሰው ኢትዮጵያ ንግድ ባንክ ተሸነፈ። የማጣሪያው ድድሩ በኬንያ አስተናጋጅነት የተካሄደ ሲሆን ባለፈው ሐሙስ የተደረገውን የፍጻሜ ጨዋታ 2-1 ያሸነፈው የሀገሪቱ ክለብ ቪጋ ኩዊንስ ዋንጫውን በማንሳት በግብጽ አስተናጋጅነት ለሚካሄደው የመጀመሪያው የአፍሪካ የሴቶች ቻምፒየንስ ሊግ ተሳታፊነቱን አረጋግጧል። ከጨዋታ ብልጫ ጋር የተሻለ ጫና ፈጥረው የተጫወቱት ቪጋ ኩዊንሶች በ28ኛው ደቂቃ ላይ ቀዳሚውን ጎል አስቆጥረው የጨዋታው የመጀመሪያ ክፍለ ጊዜ ተጠናቋል። በመጀመሪያው አጋማሽ ኢላማውን የጠበቀ ሙከራ ማድረግ ያልቻሉት ንግድ ባንኮች ከረፍት መልስ በ8ኛው ደቂቃ ባገኙት የቅጣት ምት ያቻነቱን ጎል አግኝተዋል። ሙሉ የጨዋታው ክፍለ ጊዜ ተጠናቆ በተጨመረ የባከነ ሰዓት በፍጹም ቅጣት ምት ክልል ውስጥ ታሪኳ ዴቪሶ ጥፋት ሰርታ የተገኘውን የፍጹም ቅጣት ምት ጄንትሪክስ ቺካንጋው አስቆጥራ ጨዋታውም በቪጋ ኩዊንሶች 2-1 አሸናፊነት ተጠናቋል። ውድድሩን ሁለተኛ ሆኖ ያጠናቀቀው ንግድ ባንክ የ20,000 ዶላር ተሸላሚ ሆኗል። የንግድ ባንኳ አጥቂ ሎዛ በራ በ13 ጎሎች የውድድሩ ኮከብ ግብ አግቢ ሆና ጨርሳለች። አትሌት ሰንበሬ ተፈሪ በ5 ኪሎ ሜትር የጎዳና ላይ ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። በጀርመን ሄርዞጌን አውራች በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫ 14 ደቂቃ ከ29 ሰከንድ በሆነ ሰዓት በመግባት አዲስ የዓለም ክብረ ወሰን ማስመዝገቧን የዓለም አትሌቲክስ አስታውቋል። አትሌት ሰንበሬ የርቀቱን ክብረ ወሰን በእጇ ያስገባቸው በርቀቱ በአትሌት ጆይስሊን ጄፕኮስ የተያዘውንና ገና በክብረ ወሰንነት ለመመዝገብ በሂደት ላይ የነበረውን 14 ደቂቃ ከ32 የሆነ ሰዓት በማሻሻል ነው። ስለ ውድድሩ አስተያየት የሰጠችው አትሌት ሰንበሬ ደስተኛ መሆኗን ገልጻ ከኦሎምፒክ በኋላ አዲስ የዓለም ክብረ ወሰን በእጄ እንደማስገባ አውቅ ነበር ብላለች። በውድድሩ ላይ የተሳተፉት ሌሎች ኢትዮጵያውያን አትሌቶች መልክናት ውዱ 2ኛ፣ ንግስቲ ሀፍቱ ደግሞ 3ኛ ወጥተዋል። በካፍ ቻምፒየንስ ሊግ የቅድመ ማጣሪያ ጨዋታ ፋሲል ከነማ ከተጋጣሚው ጋር አቻ ሲለያይ ለኮንፌዴሬሽን ዋንጫ ቅድመ ማጣሪያ የተጫወተው ኢትዮጵያ ቡና ደግሞ ተሸንፏል። አምና የኢትዮጵያ ፕሪሚየር ሊግን ማሸነፉን ተከትሎ በካፍ ቻምፒየንስ ሊግ ኢትዮጵያን በመወከል ለመጀመሪያ ጊዜ የተሳተፈው ፋሲል ከነማ በቅድመ ማጣሪያው የመጀመሪያ ጨዋታ በባህር ዳር ዓለም አቀፍ ስታዲየም የሱዳኑን አልሂላል ኦምዱርማንን አስተናግዶ በሁለት አቻ ውጤት ተለያይቷል። የአጼዎቹ ያሬድ ባየ 21ኛው ደቂቃ ላይ ኳስ በእጁ መንካቱን ተከትሎ በተገኘ የፍጹም ቅጣት ምት አልሂላል የመጀመሪያውን ጎል በማስቆጠር በዚሁ ውጤት የመጀመሪያው ጨዋታ አጋማሽ ተጠናቋል። ከእረፍት መልስ አጼዎቹ ጫና ፈጥረው ለመጫወት ቢሞክሩም በመልሶ ማጥቃት የተሳካላቸው አልሂላሎች 54ኛው ደቂቃ ላይ ሁለተኛ ጎል በማግባት 2-0 መምራት ጀምረው ነበር። ከሁለተኛው ጎል በኋላ ጫና ውስጥ በመግባት በጥንቃቄ በማጥቃት መጫወት የጀመሩት አጼዎቹ 66ኛው ደቂቃ ላይ በበረከት ደስታ የመጀመሪያ ጎላቸውን አስቆጥረው በዚሁ በመነቃቃት 77ኛው ደቂቃ ላይ ከማዕዘን የተገኘውን ኳስ ኦኪኪ አስቆጥሮ አቻ መሆን ችለዋል። ለካፍ ኮንፌዴሬሽን ዋንጫ ወደ ዩጋንዳ አቅንቶ የቅድመ ማጣሪያ ጨዋታውን ከዩጋንዳ ገቢዎች ባለስልጣን ዩአርኤ ጋር ያደረገው ኢትዮጵያ ቡና ደግሞ 2-1 ተሸንፏል። የዩጋንዳው ዩአርኤ ክለብ 2 ጎሎችን ከረፍት በፊት ሲያስቆጥር ኢትዮጵያ ቡና ደግሞ ከረፍት መልስ 1 ጎል አስቆጥሮ ጨዋታው በዚሁ ውጤት ተጠናቋል። ክርስቲያኖ ሮናልዶ ከ12 ዓመታት በኋላ ወደ ቀድሞ ክለቡ ማንቸስተር ሲመለስ በተሰለፈበት የመጀመሪያ ጨዋታ 2 ጎል አስቆጥሯል። ማንቸስተር ዩናይትድ ኒውካስል ዩናይትድን ባስተናገደበት የፕሪሚየር ሊግ ጨዋታ ሮናልዶ ባስቆጠራቸው 2 ጎሎች ታግዞ ዩናይትድ ተጋጣሚውን 4-1 አሸንፏል። ዳግም የኦልትራፎርድ ድምቀት የሆነው ስመጥሩ የእግር ኳስ ኮከብ የዩናይትድ ደጋፊዎች ከ13 ዓመታት በኋላ ለፕሪሚየር ሊጉ ዋንጫ ተስፋ እንዲሰንቁ ስለማድረጉ በስፖርት መገናኛ ብዙሃን እየተዘገበ ነው። ከቅዳሜው ጨዋታ መጠናቀቅ በኋላ በርካታ የዩናይትድ ደጋፊዎች የናፈቁትን ኮከባቸውን የቴሌቪዥን ቃለ መጠይቅ እስኪያዩ ከስታዲየም ሳይወጡ አድናቆታቸውን ሲገልጹለት ለብዙ ደቂቃዎች ቆይተዋል። 1 ጎል አስቆጥራለሁ ብዬ አስቤ ነበር፣ 2 ጎል ግን አልጠበቅኩም። የማይታመን አጋጣሚ ነው ሮናልዶ ከጨዋታው በኋላ የሰጠው አስተያየት ነው።
በዩኤስ ኦፕን የሜዳ ቴኒስ ግራንድ ስላም የነጠላ ውድድር ብሪታንያ ከ44 ዓመታት በኋላ ድል ቀናት። የ18 ዓመቷ ታዳጊ ብሪታንያዊት ኤማ ራዱካኑ የ19 ዓመቷን ካናዳዊት ተቀናቃኟን ሌይላ ፈርናንዴዝን በመርታት በነጠላ የሴቶች ውድድር የዩኤስ ኦፕን ሻምፒዮን ሆናለች። ራዱካኑ በኒውዮርክ የተካሄደውን የመጨረሻውን ግጥሚያ 6-4 እና 6-3 በሆነ ውጤት ነው ያሸነፈችው። ከዚህ ቀደም እንደ አውሮፓውያኑ በ1977 የግራንድ ስላም አሸናፊ የሆነችው የመጨረሻዋ ብሪታንያዊት ቨርጂኒያ ዌድ ጨዋታውን በስፍራው ተገኝታ ከተከታተለች በኋላ ከኤማ ራዱካኑ ጋር ደስታዋን ተጋርታለች። ከ44 ዓመታት በኋላ የግራንድ ስላም የሜዳ ቴኒስ አሸናፊ በመሆን ታሪክ የሰራችው ብሪታንያዊቷ ራዱካኑ ድሏን የብሪታንያ መለያ ካለቻት ቨርጂኒያ ዌድ እና የብሪታንያ የቀድሞው ቁጥር 1 ቲም ሄንማን በተገኙበት በማጣጣሟ እጅግ መደሰቷንም ነው የገለጸችው። ራዱካኑ የዩናይትድ ስቴትስ ኦፕን የሜዳ ቴኒስ ሻምፒዮን በመሆኗ ደስታቸውን የገለጹት የብሪታንያ ንግስት ኤልሳቤጥ የእንኳን ደስ አለሽ መልእክት በደብዳቤ ልከውላታል። ውድድሩን በማሸነፏ 1.8 ሚሊዮን ፓውንድ ሽልማት የሚበረከትላት ኤማ ራዱካኑ ከዛሬ ጀምሮ የዓለም ቁጥር 23 የብሪታንያ ደግሞ ቁጥር 1 የሜዳ ቴኒስ ተጫዋችነት ክብርንም ተጎናጽፋለች። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚሁ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በስርጭት ምህንድስናው ቶኒና ጀስቲን አብረውን አምሽተዋል። እናመሰግናለን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ታስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። እናንተም አድማጮች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገው ምሽት መደበኛ ስርጭታችን እንገናኛለን። በእኛ በኩል ሰላም፣ በደህና ደሩ።